Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዚህ በዩናይትድ ስቴትስ ጉብኝት ላይ የሚገኙት የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን ጉብኝት የተመለከተ ሰፋ ያለ ዘገባ ይዘናል። ሳምንታዊው ቅንብሮች ዲሞክራሲ በተግባር እንዲሁም አሜሪካና በተከታታይ ይቀርቡላችኋል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ረቡዕ መስከረም 12 2008 ዓ ም ስርጭቶቻችን ጋር የምሽቱ አስተናጋጆች ሰለሞን ክፍሌና
አሉላ ከበደንን ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር በመሆን አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና።
የቡርኪና ፋሶ ጊዜያዊ ፕሬዚደንት ሚሼል ካፋንዶ መፈንቅለ መንግሥት ባካሄዱ የክብር ዘቦቻቸው ከታሰሩ ልክ ከአንድ ሳምንት በኋላ ተለቀው ወደ ሥልጣን መመለሳቸውን አስታወቁ። ካፋንዶ በዛሬው ዕለት ሲናገሩ መንግሥት ተመልሷል፣ ከአሁኗ ደቂቃ ጀምሮ ሥልጣኑን እንደገና ተረክቤያለሁ ብለዋል። ዛሬ ቀደም ሲል የሴኔጋል፣ የቶጎ፣ የቤኒንና የናይጄሪያ መሪዎች በኡጋዱጉ የሸመገሉትን ድርድር ተከትሎ የክብር ዘብ አባላቱ ወደ ጦር ሰፈራቸው ለመመለስ ተስማምተዋል። የመፈንቅለ መንግሥቱን መሪዎች በመቃወም ወደ ዋና ከተማዋ የገቡት የመንግሥቱ ወታደሮችም ከመዲናዋ 50 ኪሎ ሜትር ርቀው ለመጠበቅ ተስማምተዋል። የመፈንቅለ መንግሥቱ መሪ ጀነራል ጊልበርት ዲንዴሬ በትላንትናው ዕለት ሕዝቡን ይቅርታ ጠይቀው ኡጋዱጉ የተሰበሰቡ የአፍሪካ መሪዎች በጠየቁ ጊዜ ሥልጣን ለማስረከብ ቃል መግባታቸው ይታወሳል። ከዚያ ቀደም ሲልም ደም መፋሰሱን ለማስወገድ እንደሚፈልጉ ለአሜሪካ ድምፅ ራዲዮ ተናግረው ነበር።
የአውሮፓ ህብረት መሪዎች ትላንት የሀገር አስተዳደር ሚኒስትሮቹ 120,000 ከተለያዩ ሀገሮች ፈልሶ የመጡ በ28ቱ አባል ሀገሮች ለማከፋፈል ከተስማሙ በኋላ በዛሬው ዕለት በብራስልስ አስቸኳይ ስብሰባ ጠርተው በቀጣይ እርምጃዎች ላይ እየተነጋገሩ ነው። እቅዱ ሁከቱን፣ ሽሽት፣ አብዛኞቹን ከሶሪያና አፍጋኒስታን የሆኑ ስደተኞች በብዛት ያጨናንቋቸውን የምስራቅ አውሮፓ ጫፍ ሀገሮች ችግር ለማቅለል የታሰበ ነው ተብለዋል። ሃንጋሪ፣ ስሎቬኪያ፣ የቼክ ሪፐብሊክ ሀገሮች እቅዱን ቢቃወሙም አብዛኞቹ የሀገር አስተዳደር ሚኒስትሮች በመደገፍ ሊያልፍ ይችላል ተብለዋል። ህብረቱ ሳይሆን ሉዓላዊነቱን ማስከበር የመጨረሻውን ውሳኔ መስጠት የሚገባው ዋናው የችግሩን ገፈት የሚቀምሰው አገር መንግስት መሆን አለበት ሲሉ የቼክ ሪፐብሊኩ ጠቅላይ ሚኒስትር ቦሹዝላቭ ስቦትካ ተናግረዋል። ከአርባ ከመቶ ከሶሪያ የሚሆኑ ግማሽ ሚሊዮን ከተለያዩ ሀገር ፈልሶ የመጡ በመካከለኛው ምስራቅ ያለውን ጦርነትና ድህነት በመሸሽ በዚህ ዓመት ብቻ ሜዲትራኒያን ባህር አቋርጠው አውሮፓ ገብተዋል። የተባበሩት መንግስታት ስደተኞች ጉዳይ ኮሚሽን ኮሚሽነር ዩኤንኤችሲአር ችግሩ ግዙፍ መሆኑን ለማስረዳት በቀን 6,000 ስደተኞች አውሮፓ ባህር ጠረፍ ይደርሳሉ ብሏል። አሁን በታቀደው መሰረትም 120,000 በማስፈር ሁኔታውን ማረጋጋት እንደማይቻል አስገንዝበዋል።
በሌላ ዜና የፍልሰተኞች ቀውስ አውሮፓ ውስጥ በቀጠለበት በአሁኑ ወቅት የአህጉሪቱ መሪዎች የፍልሰቱን ብዛት ለመቀነስ ከድንበሮቻቸው ርቀው ማየት ጀምረዋል። የአውሮፓ ህብረት ፕሬዚደንት ዶናልድ ተስክ ሲናገሩ አውሮፓ ከ2 ሚሊዮን በላይ ሶሪያውያን ስደተኞችን በማስተናገድ ላይ የሚገኙትን ቱርክና የቦልካን ሀገሮች መርዳት ያስፈልጋታል ብለዋል። አውሮፓ እስካሁን ይህን የፍልሰተኞች ቀውስ ችግር ለማስወገድ አለመቻሏ አሳዛኝ ታሪክ ነው ሲሉም አክለዋል።
የቻይናው ፕሬዚዳንት ሺ ጂንፒንግ በዩናይትድ ስቴትስ የአንድ ሳምንት ጉብኝታቸውን ሲጀምሩ አውዳሚ ሲሉ የጠሩትን ሁከት ለማስወገድ ይረዳ ዘንድ ከዋሽንግተን ጋር የተሻለ ግንኙነት እንዲፈጠር ጥሪ አቀረቡ። የቻይናው መሪ ይህን አስተያየት ትላንት ለሲያትል የንግድ መሪዎች የሰጡት በከፍተኛ ደረጃ የተጠበቀውን የፖሊሲ ንግግር ባሰሙበት ወቅት ነው። በያዝነው ሳምንት መጨረሻ ጉብኝታቸው በዋይት ሀውስ ቤተ መንግስት ያጠቃልላሉ።
ዩናይትድ ስቴትስ የአየር ንብረት ለውጥን ግስጋሴ ለመቀነስ የሚረዳ አስቸኳይ እርምጃ እንድትወስድ የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ተማጽኖ አቅርበዋል። ፕሬዚደንት ኦባማ ዛሬ ጠዋት በዋይት ሀውስ ቤተ መንግሥት ለአቡኑ ሞቅ ያለ አቀባበል ያደረጉ ሲሆን አሜሪካና በመላው ዓለም የሚኖር ሕዝብ ምድራችንን የመጠበቅ ከፍተኛ ኃላፊነት አለባቸው ሲሉ ተስማምተዋል። የአቡን ፍራንሲስን የአሜሪካ ጉብኝት በተመለከተ ወደ ኋላ ሰፋ ያለ ዘገባ ይኖረናል።
2 ሚሊዮን የሚገመቱና ከዓለም ዙሪያ የመጡ የእስልምና እምነት ተከታዮች በዓመታዊው የመካ ጉዞ ዛሬ በሳውዲ አረቢያ ከፍተኛውን የአራፋት ተራራ መውጣት አጠናቀዋል። በአካባቢው ጥቃት ለማድረስ ብዙ ዛቻዎች ስለነበሩ የጸጥታ ጥበቃውም ጥብቅ ሆኖ እንደዋለ ተገልጧል። ኤድዋርድ ዩራኒያን ዘገባ አድርሶናል። ጽዮን ግርማ ታቀርበዋለች።
የእስልምና እምነት ተከታይ የሆኑ መንፈሳዊ ተጓዦች ሁለተኛውን ቀን ዓመታዊ የሐጅን በዓል ለማክበር እጅግ በጣም ሞቃታማ ወደ ሆነው ተራራ ሲወጡ ታይተዋል። የሳውዲ ቴሌቪዥን ጣቢያ እንዳስተላለፈው ተራራው ይህን ስርዓት ለማክበርና ታላላቅ የሃይማኖቱ መሪዎች የሚሰጡትን ስብከት ለመከታተል በተገኙ ሰዎች ተጥለቅልቆ ታይቷል። ሼክ ሙፍቲ አብደል በቦታው ተገኝተው ለእምነቱ ተከታዮች እንደተናገሩት የእስልምና ሃይማኖት መልእክት በተሳሳተ ሰዎች አማካኝነት እየተዛባ መምጣቱን ነው። የተሳሳተ እምነት ይዘው የተሳሳተ መልእክት የሚያስተላልፉት እነዚህ ሰዎች የእስልምና እምነት ተከታዮች ሳይሆኑ አስመሳዮች ናቸው ሲሉ ተናግረዋል። የሳውዲ የውስጥ ሚኒስትር ቃል አቀባይ ጀነራል ማንሶር ቢን በበኩላቸው ለጋዜጠኞች ሲናገሩ የዚህ ዓመት መንፈሳዊ ጉዞ ያለምንም አደጋ እንደተከናወነ ተናግረዋል። አያይዘውም አካባቢው በከፍተኛ ጥበቃ ስር የነበረ ቢሆንም ምንም አይነት የሽብር ጥቃት ሳይከሰት በሰላም መጠናቀቁን ተናግረዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። በሀገር ውስጥ መገናኛ ብዙሃንና በአንደኛው ጋዜጠኛ ጠበቃ መሰረት የግብፁ ፕሬዚደንት አብዱልፋታህ ኤልሲሲ በዛሬው ዕለት 2 የአልጀዚራ ጋዜጠኞችን ጨምሮ ለ100 የሰብአዊ መብቶች ታጋዮች ምህረት ሰጥተዋል። 2ቱ ካናዳውያን ጋዜጠኞች ሞሐመድ ፋህሚና ግብፃዊው ባህር ሞሐመድ ዛሬ ማታ ከወህኒ ይለቀቃሉ ተብሎ ይጠበቃል። አንድ የካናዳ መንግሥት ቃል አቀባይ በተሰጠው ምህረት መደሰቱን ገልጾ የጋዜጠኛውን የመልስ ጉዞ ፕሮግራም ለማመቻቸት ይረዳል ብሏል። ፋህሚና ሙሐመድ ባለፈው ሰኔ ተይዘው የታሰሩት ሆን ብለው የሙስሊም ወንድማማችነት እንቅስቃሴን የሚደግፍ የሐሰት ዜና አሰራጭተዋል የሚል ክስ ቀርቦባቸው እንደነበር ይታወሳል። ጠበቃቸው ይግባኝ ካለ በኋላ ፍርድ ቤቱ የ3 ዓመት እስራት በየኑባቸው እስካሁን ወህኒ ቆይተዋል።
በመጨረሻም ሩሲያ በሶሪያ የምትወስዳቸው እርምጃዎች እስላማዊ መንግስት ነኝ የሚለውን ቡድን ከሚቃወመው ህብረት ጋር ፍጥጫ ውስጥ ሊያስገባ ይችላል ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስጠነቀቁ። የሩሲያ አቻቸው ሰርጌ ላቭሮቭ በበኩላቸው ይልቅስ ከቅርብ ጊዜ ወዲህ ሁከቱን አስመልክቶ ሞስኮ የወሰደችውን አቋም ይበልጥ እየተቀበለች የመጣችው ዋሽንግተን ናት ብለዋል። የኢጣሊያው ላምፕስታምፓ ጋዜጣ ዛሬ ሚስተር ኬሪን ጠቅሶ እንደዘገበው የሩሲያ ሰራዊት ለባሽር አልአሳድ መንግስት የሚሰጠውን እርዳታ ዩናይትድ ስቴትስ እንዳሳሰባት ለሩሲያ አቻቸው ገልጠዋል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌንን። ለምሽቱ የተሰናዱ ልዩ ልዩ ዘገባዎችና ቅርብሮች ይዘናል። አሁን ግን ቀዳሚው የዕለቱ አብይ ርዕስ ነው።
ፕሬዚዳንት ባራክ ኦባማ የሮማውን ርዕሰ ሊቃነ ጳጳሳት አባ ፍራንሲስን ዛሬ ረቡዕ ማለዳ ላይ በዋይት ሀውስ ተቀብለው አነጋግረዋል። በዚህ ደማቅ ስነ ስርዓት ላይ ወደ 15,000 የሚገመት ቁጥሩ በፕሬዚዳንታዊ ቤተ መንግስት ተገኝቶ እንደነበርም ታውቋል። አዲሱ አበበ ዝርዝሩን ይዟል።
Beautiful day the Lord has made.
አምላካችን እግዚአብሔር እንዴት ድንቅ ቀን ነው የሰጠን። የርዕሰ ሊቃነ ጳጳሳቱ የፍቅርና የተስፋ መልእክት በሀገራችንና በመላው ዓለም ያሉ ህዝቦችን አነቃቅቷል።
ፕሬዚዳንት ባራክ ኦባማ ብፁዕነታቸውን በኦፊሴል ሲቀበሉ ያሰሙት ኃይለ ቃል ነው። የርዕሰ ሊቃነ ጳጳሳት አባ ፍራንሲስ የዛሬ ሙሉ ቀን ውሎ ከፕሬዝዳንት ባራክ ኦባማና ዩናይትድ ስቴትስ ከሚገኙ ጳጳሳት ጋር በሚያደርጉት ውይይት ነው የሚገባደደው። ከዚህ በተጨማሪ በዛሬው ቀን ካሊፎርኒያ ውስጥ የቤተ ክርስቲያኒቱን አስተምህሮ ሲያሰራጭ የኖረ አንድ የ18ኛው ዓመት የስፓኝ ሚሽነሪ ወይም ሚስዮናዊ የቤተ ክርስቲያኒቱ አባል የሚሆንበት ሥነ ሥርዓትም ይከናወናል። ዋይት ሃውስ እንዳለው በአቀባበሉ ወቅት ፕሬዝዳንት ኦባማ አቦኑን በእንዲህ ያለ ስሜት ነበር የገለጿቸው።
And yet I believe the excitement around your visit, Holy Father, must be attributed not only to your role as Pope.
በዚህ ጉብኝቶ ዙሪያ የሚገኘው ደስታ የሚመነጨው እንደ ሊቀ ጳጳስ ካለዎት ሚና ብቻ ሳይሆን እንደ ሰውም ከሚያሳዩት ልዩ ባህሪ ጭምር ነው። እነዚህም ትህትናው፣ ውስብስብ ያልሆነው ቀለል ያለ አቀራረቦ፣ ካንደበቶ የሚወጡት እርጋታ የተመላባቸው ቃሎችና ለጋስ ቡራኬዎች ናቸው።
ሊቃነ ጳጳሳት አቡነ ፍራንሲስ በበኩላቸው ዩናይትድ ስቴትስ በዓለማችን ያላትን ሚናና የምታበረክታቸውንም አያሌ መልካም ነገሮች አወድሰው በለሆሳስ እንዲህ አሉ።
God bless America.
እግዚአብሔር አሜሪካን ይባርክ።
ሁለቱም ዛሬ በዋይት ሃውስ ኦቫል ቢሮ የአንድ ለአንድ ውይይታቸውን የሚያካሂዱ ሲሆን የኦባማ አስተዳደር ባለስልጣናት እንደገለጡት ፕሬዝዳንቱና አቡኑ በውይይታቸው በጋራ ባሏቸው እሴቶች ዙሪያ እንጂ በፖለቲካ ጉዳዮች ላይ አይወያዩም። በማህበራዊና በኢኮኖሚያዊ አለመመጣጠን ዙሪያ ከሚያካሂዱት ውይይት በተጨማሪ ሁለቱም በአየር ንብረት ለውጥ ዙሪያ የጋራ አመለካከት እንዳላቸው ታውቋል። እግዚአብሔር ለፈጠራቸው ሁሉ ተገቢውን ክብካቤና ጥንቃቄ ለማድረግ ያለብን ኃላፊነት እንድንወጣ አቡኑ ያስታወሱን ይመስለኛል ያሉት የፕሬዝዳንት ኦባማ የደህንነት ምክትል ኃላፊ ቤን ሮድስ ናቸው። ከጋዜጠኞች ጋር ባካሄዱት የስልክ ውይይት አክለውም እና ከዚያ አኳያ አሉ፣ ያንዳንዱ መሪ በአየር ንብረት ለውጥ ላይ ለሚያደርገው የፖሊሲ ውሳኔ ጠቃሚ የሞራል ኃላፊነት የሚያገኝ ይመስለኛል። ቀደም ሲል የዋይት ሃውስ ቤተ መንግስት ቃል አቀባይ ጆሽ ኤርነስት ለጋዜጠኞች እንዲህ ብለው ነበር። ከማህበራዊ እሴቶች ጋር በተያያዘ ሁለቱም እንደ የህይወታቸው መመሪያ ያደረጉት ነገር ቢኖር ቅድሚያ የሰጧቸውን ጉዳዮች እስከ መጨረሻው መክፋታቸው ነው። ይህን ሲያደርጉ ደግሞ በጉዳዩ ፍጹም እምነት ኖሯቸው ስለሆነ አሁን በጋራ የሚዋዩባቸው ብዙ ቁም ነገሮች ያሉ ይመስለኛል ብለዋል። አንዳንድ ወግ አጥባቂዎች የአቡነ ፍራንሲስን የኢኮኖሚ አቅጣጫና እምነት ማርክሳዊ አመለካከት ነው ሲሉ ይተቻሉ። እርሳቸው ግን ገና ከኩባ ተነስተው ወዲህ ወደ ዩናይትድ ስቴትስ ሲመጡ ለጋዜጠኞች በሰጡት ቃል አንዳንዶች ወደ ግራ ዘመም አቋም ያደላል የሚል የተሳሳተ እምነት አላቸው። ያ ደግሞ እርሳቸውን እንደማይገልጣቸው ተናግረዋል። አቡነ ፍራንሲስ ከዚህም ሌላ በሃይማኖታዊ ወከባ በተለይም በመካከለኛው ምስራቅ ህዳጣን አማኞች ላይ በሚፈጸመው መሳደድ ላይም ተናግረዋል። ከዚያ አኳያ እንደ ምሳሌ ያነሱት እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን የጥቃቱን ኢላማ በክርስቲያኖቹና በያዚዲዎች ላይ ማድረጉን ነው። የእምነት ነጻነትና የህዳጣን ሃይማኖታዊ መብት መጠበቅ ሁለቱም በጋራ የሚያምኑባቸው እሴቶች መሆናቸውን የዋይት ሃውስ ባለስልጣናት ገልጠዋል። ፕሬዚዳንት ኦባማንና አቡነ ፍራንሲስን የሚያመሳስሏቸው አያሌ ጉዳዮች የምኖራቸውን ያህል በብዙ ጉዳዮችም ይለያያሉ። ለምሳሌ በጽንስ ውርጃና በተመሳሳይ ጾታ ጋብቻ። የአቡኑ የዛሬ ውሎ በተለይ ከዋይት ሃውስ ስነ ስርዓት በኋላ በብሔራዊ ሙዚየም የሚካሄደውን ሰልፍ ይጎበኛሉ። ከዋሽንግተን ጳጳሳት ጋርም የጸሎት መርሃ ግብር ይኖራቸዋል።
ወደ መጽሔቱ ትንታኔ እናልፋለን። ዘንድሮ ኒውዮርክ ላይ የሚገናኙት የዓለም መሪዎች ቁጥር ከመቼውም ጊዜ የበለጠ እንደሚሆን እየተነገረ ነው። 70ኛውን ዓመቱን በሚያከብረው የተባበሩት መንግሥታት ድርጅት ጉባኤ ላይ የሚገኙት ከ150 በላይ የሀገሮችና የመንግሥታት መሪዎች ናቸው። የአሜሪካ ድምጿ ማርግሬት በሽር ከመንግሥታቱ ድርጅት ጠቅላይ ጽሕፈት ቤት እንደዘገበችው መሪዎቹ የሚነጋገሩባቸው የቀውስ አጀንዳ ነጥቦች አብዝተው የተትረፈረፉ ናቸው። ዝርዝሩን ሰለሞን አባተ ያቀርባል።
አቡነ ፍራንሲስ ሊቀ ጳጳሳት ዘካቶሊካውያን የፊታችን አርብ መስከረም 14 2008 ዓመተ ምህረት በተባበሩት መንግሥታት ድርጅት ጽሕፈት ቤት ይደርሳሉ። ግዙፉ የዓለም ጸረ ረሃብ ጉባኤም አቡነ ፍራንሲስ ኒውዮርክ ከገቡ ከጥቂት ሰዓታት በኋላ ይከፈታል። አቡኑ ከመንግስታቱ ድርጅት ሰራተኞች ጋር ከተገናኙ በኋላ ከዋና ጸሐፊው ባን ኪሙን ጋር ለግል ውይይት ይቀመጣሉ። ሚስተር ባን ቀደም ሲልም ወደ ቫቲካን እየተጓዙ አቡነ ፍራንሲስን 3 ጊዜ አግኝተዋቸዋል።
We have been discussing many issues including poverty eradication.
በብዙ ጉዳዮች ላይ ነው እየተነጋገርን የቆየነው። ድህነትን ማስወገድ፣ ፍልሰት፣ የስደት ችግሮች ከተወያየንባቸው ነጥቦች መካከል ይገኛሉ። ከሁሉም በላይ ደግሞ በቅርቡ ስለ አየር ንብረት ለውጥ ተወያይተናል።
አቡነ ፍራንሲስ በያዙት የአሜሪካ ጉብኝት መርሃ ግብራቸው መሰረት በመጪው ሳምንት ኒውዮርክ ላይ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ መድረክ ለዓለም ንግግር ያደርጋሉ።
There is going to be a lot of self-congratulation about the Iran nuclear deal.
በገሃድ በሚታይ ሁኔታ የስደት ችግርና የአየር ንብረት ለውጥን በመሳሰሉ ጉዳዮች ላይ እውነተኛ ዓለም አቀፍ ድምጽ ይሆኑ ነው። የዓለማችንን ሁኔታ አስመልክቶ ከርሳቸውና ከሚነግሩን ብዙ ሰዎች ብዙ ነገር ይተበቃል።
አቡኑ በተጨማሪም የዓለማችንን እጅግ ከባድ የሚባሉ ጉዳዮች ይዘው ይነጋገራሉ።
There is going to be a lot of self-congratulation about the Iran nuclear deal.
በኢራን የኑክሌር መርሃ ግብር ላይ ስለደረሰው ስምምነት ሰው ራሱ በራሱ ደስታውን ይገልጻል። ይሁን እንጂ ይህንን ሁኔታ አውሮፓ ውስጥ የተባባሰው የስደት ችግር፣ ሰብአዊ ቀውስና የእስላማዊው መንግስት ይዞታ በመካከለኛው ምስራቅ መቀጠል አብዝቶ ያጠላበታል።
መስከረም 19 በአውሮፓው የስደት ቀውስ ላይ የሚነጋገር ታላቅ የተባለ የመሪዎች ጉባኤ ይካሄዳል። ከዚህ ጉባኤ ግዙፍ ሰብአዊና ውጤታማ ምላሽ ይገኛል ብለው ተስፋ እንደሚያደርጉ ዋና ጸሐፊው ተናግረዋል። በዚህ ቀውስ ውስጥ ከተጠመዱት ስደተኞች የሚበዙት ሀገራቸው ላለፉት 5 ዓመታት ከተዘፈቀችበት የእርስ በርስ ጦርነት እየሸሹ ያሉ ሶሪያውያን ናቸው። ሩሲያ ለሶሪያው ፕሬዝዳንት ባሻር አልአሳድ ወታደራዊ ድጋፏን መስጠቷን ማጠናከሯ ሞስኮ ከዋሽንግተን ጋር ያላትን ግንኙነት ውጥረት ውስጥ ከቶታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ላለፉት 10 ዓመታት ለሚሆን ጊዜ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተገኝተው አያውቁም። ፕሬዝዳንት ፑቲን በሶሪያ ላይ አዲስ አይነት ስልት ወይም ስትራቴጂ ይዘው ሳይቀርቡ አይቀርም እየተባለ ነው። በርግጥ የፑቲን ግብዣ ብዙዎችን ላያስደስት ይችላል።
There is a fundamental division with the US and Europeans over Assad and Moscow.
አሳድን በሚመለከት በዩናይትድ ስቴትስና በአውሮፓውያኑ መካከል መሰረታዊ ልዩነት አለ። ሞስኩ ደግሞ አሳድን መደገፏን እንደቀጠለች ነው። ስለዚህ የሚፈራው የዲፕሎማሲ ስኬት ሳይሆን የዲፕሎማሲ ችግር እንዳይከተል ነው።
የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አንድ ጸረ ሽብር ስብሰባ በሊቀመንበርነት ይመራሉ።
The president's going to convene a meeting to look at countering violent extremism.
ፕሬዚዳንቱ ሁከተኛ ጽንፈኝነትን መዋጋት በሚቻልባቸው መንገዶች ላይ የሚመክር የጥምረቱን ስራዎችና ጉድለቶች የሚገመግብ ስብሰባ ነው የሚመሩት።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ናቸው። በመሪዎቹ ቁጥርም ይሁን በፈተናው ብዛት የዘንድሮው ጉባኤ በእውኑ ግዙፉ ይሆናል እየተባለ ነው።
ወደ ተከታዩ ዘገባ እናልፋለን አድማጮች። የዓለም ባንክ በጋምቤላ ክልል ባካሄደው የውስጥ አሰራር ምርመራ ጥናት በአስተርጓሚነት ያገለገሉት ግለሰብና ሁለት ሌሎች የቀረበባቸው የሽብር ክስ እንዲሰረዝ የመብት ድርጅቶች ጠየቁ። ሂዩማን ራይትስ ዋችና 6 የዓለም አቀፍ የልማትና መብት ድርጅቶች እንደሚሉት ከሆነ 3 ግለሰቦች የታሰሩት በናይሮቢ በሚካሄድ ዓለም አቀፍ የምግብ ዋስትና ጉባኤ ላይ ተሳትፎ ጋር በተያያዘ ነው። ሄኖክ ሰማግዘር ዝርዝሩን ይዟል።
በዚህ ባሳለፍነው ዓመት የመጨረሻ ሳምንት ነበር ቄስ ኦሞት አግዋ፣ አሽኔ አስቲንና ጀማል ዑመር ሆጀሌ ክስ የተመሰረተባቸው። 3 ግለሰቦች ለ6 ወራት ያህል ክስ ሳይመሰረትባቸው በአዲስ አበባ በሚገኘው ማዕከላዊ የምርመራ ጣቢያ በቁጥጥር ስር የቆዩ መሆናቸውን ሂዩማን ራይትስ ዋች ገልጿል።
We're concerned that there's very little in the charges that indicates a credible
በጣም ያሳስበናል። ምክንያቱም የክሱን ዝርዝር ከተመለከትን ከሽብር ጋር የሚያገናኘው ጉዳይ የለም። የተከሰሱት በምግብ ዋስትናና የመሬት ዞታ ዙሪያ በተሰናዳ ጉባኤ ላይ በናይሮቢ በመሳተፋቸው ነው።
ፊሊክስ ሆርን የሂዩማን ራይትስ ዋች የአፍሪካ ቀንድ መረጃ አጠናቃሪ ናቸው። በእነዚህ ግለሰቦች ላይ የቀረበው ክስ በመሰረቱ የኢትዮጵያ መንግስት ከልማትና ሌሎች አስተዳደራዊ ጉዳዮች ጋር በተያያዘ ከዜጎቹ መስማት የማይፈልገውን ድምጽ ሲያሰሙ ስለማይወድ ነው ይላሉ።
Seems that Mr. Omotagwa is a victim of that. He was the translator for the
አቶ ኦማታጓ የዚ አስተሳሰብ ተጠያቂ ሆኖ ይመስለናል። የዓለም ባንክ በኢትዮጵያ ያለውን አሰራር ባግባቡ እንዲያጤን በተለይ መሰረታዊ አገልግሎቶችን ለማህበረሰቡ ለማድረስ የዘረጋቸው መርሃ ግብሮች ለሰብአዊ መብት ጥሰት ሁሉ ከሆነ ለማጣራት ባደረገው ምርመራ በአስተርጓሚነት ተካፍለዋል።
ትውልዳቸው ጋምቤላ አካባቢ የሆነው አቶ ኦባንግ ሜቶ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የተባለ የማህበረሰብ ተቋም ይመራሉ። አቶ ኦሞታጓ የመካነ ኢየሱስ ቄስና የተከበሩ ሰው ናቸው ይላሉ።
ጋምቤላ አካባቢ ያሉ ሰዎች በሙሉ የፓስተር ሞት ማንነቱ ማን እንደሆነ ያውቃሉ። ህዝቡ የሚወዱ ሰው ነው ማለት ነው። እና አሁን የመንግስት የሚለው ነገር በእውነት ሰዎች የምታውቁ ፓስተር ነው። ፓስተሩ ሞትና ከዚህ በፊት እንኳን ያው በመካነ ኢየሱስ አገልጋይ ስራ ነበር። ከዛ ደግሞ አንድ ቀን ምንድነው የቱሪዝም ጋምቤላ ናሽናል ቱሪዝም ውስጥ ነበረው። እና ከዛ ደግሞ ቤን ሁሉ በደንብ የምታውቁ ያው የጋምቤላ አንዳንድ ጊዜ የጎሳ ግጭት አለ ቢትዊን አኝዋክና ኑዋሮች እና የኦልሞስት የሪኮንሲሌሽን የህርቅ ብሔር ህርቅ በዛ የታወቀ ሰው ነው። አኝዋኮቹ ፓስር እና ኑዋሮቹ ፓስር አንድ ላይ ሆኖ በቃ ያው የጋምቤላ ፒስ ሪኮንሲሌሽን ነገር ነው። እና አሁን መንግስቱ የሚለው ስለ ሞት እና ሞት እየሰራው ስራ በቃ ሪል የሰማይና ምድር ማለት ሪል የሰውየው ማንነቱ በቃ የልጆች አባት ነው፣ ፓስተር ነው፣ በቃ እስላምን ወድ ሰው ነው፣ የተከበረ ሰው ነው። እና ሪል በአካባቢ ራሱ ማንም ሰው ብጥየቅ በቃ የምሰቱ ያው ፓስተር ማለት ኢቨን ኢትዮጵያ ውስጥ ፖለቲካ ውስጥ ገብቶ አያውቁ።
ሂውማን ራይትስ ዋች ለኢትዮጵያ መንግስት አጭር መልእክት አስተላልፏል።
ክሱ በፍጥነት ውድቅ መሆን አለበት።
የኢትዮጵያ መንግስት በተደጋጋሚ ከሂውማን ራይትስ ዋች የሚቀርቡ የመብት ጥሰት ክሶችን ቡድኑ ተአማኒነት የለውም በማለት ውድቅ በማድረግ ይታወቃል።
ወደ መጨረሻው የትንታኔ ርዕስ እናልፋለን። በደቡብ ሱዳን መንግስትና በተቃዋሚዎቹ መካከል በሽግግር መንግስቱ የጸጥታ መዋቅር ላይ ትኩረት በማድረግ አዲስ አበባ ውስጥ የተካሄደው አውደ ጥናት ያለ ውጤት መጠናቀቁ ተገለጸ። ሁለቱ ወገኖች በጁባ ከተማ በሚሰፍረው የፖሊስ ኃይል ቁጥርና በውጭ ኃይሎች መውጣት ጉዳይ ላይ ከስምምነት አልደረሱም። እስክንድር ፍሬው ተከታዩን ልኳል።
ወደ አንድ ሳምንት ለሚጠጋ ጊዜ በአዲስ አበባ የተካሄደው አውደ ጥናት ውጤት ምን እንደሆነ በኢጋድ በኩል የተገለጸ የለም። የተቃዋሚዎቹ ቃል አቀባይ ዲክሰን ካልዋክ ግን በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ ያተኮረ አውደ ጥናት ከጋራ መግባባት ላይ አለመድረሱን ጠቁመዋል። ቃል አቀባዩ ዛሬ ለቪኦኤ ሲናገሩ ይህንኑ ያንጸባረቁት
These are the main issues. Because if the two sides fail to reach an agreement and they fail to reach a consensus on these issues is very very vital and for that case it look like they have not even if they have made a progress is not
እነዚህ ወሳኞቹ ጉዳዮች ናቸው። ሁለቱ ወገኖች በእነዚህ ጉዳዮች ላይ መስማማት ወይም መግባባት ላይ መድረስ ካልቻሉ እጅግ በጣም ወሳኝ በሆኑ ጉዳዮች ላይ አልተስማሙም ማለት ነው። ከዚህ አንጻር ሳይው ደግሞ በአውደ ጥናቱ መሻሻል ያሳዩ ቢሆንም ብዙ ርቀት አልሄዱም። ከፊታቸው ገና ብዙ ስራ ይጠብቃቸዋል።
የደቡብ ሱዳን መንግስትና ተቃዋሚዎቹ በአዲስ አበባ አውደ ጥናት የተካፈሉት በነሐሴ ወር መጨረሻ የፈረሙትን የሰላም ስምምነት ወደ ተግባር በሚለውጡበት ሁኔታ ላይ ለመነጋገር ነው። በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ በማተኮር በተፈረመው ስምምነት መሰረት ጁባ ከጦር ኃይል ነጻ ስትደረግ በመትኩ ምን ያህል የፖሊስ ኃይል ይስፈር በሚለው ነጥብ ግን አልተግባቡም። መንግስት 5000 ሲል ተቃዋሚዎቹ 3000 እንዲሆን ሐሳብ አቅርበዋል። መንግስትም ሆነ ተቃዋሚዎቹ በሚቆጣጠሯቸው የሀገሪቱ ግዛቶች የሚገኙ የውጭ ኃይሎች አወጣጥም ሌላ የልዩነት ነጥብ ነው። እነዚህ ኃይሎች የሰላም ስምምነቱ ከተፈረመበት እንደ አውሮፓውያን አቆጣጠር ከነሐሴ 26 ጀምሮ በ45 ቀናት ውስጥ መውጣት እንዳለባቸው ሁለቱም ተስማምተዋል። የፍትህና የእኩልነት ንቅናቄ ወይም ጄም የሚባሉት የሰሜን ሱዳን አማጽያን ጉዳይ ግን አላግባባም። ምክንያቱ ደግሞ እነዚህ አማጽያን ይደግፉታል የሚባለው የደቡብ ሱዳን መንግስት በግዛቴ መኖራቸውን አላውቅም ማለቱ ነው። የደቡብ ሱዳን መንግስትና ተቃዋሚዎቹ በድጋሚ ተገናኝተው እንዲነጋገሩ የተያዘ ቀጠሮ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ك ክብራትና ክብራን አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ25 መሆኑን ያመለክታል። ሪሶሪዎችን ባጫጭሩ ሰለሞን ያሰማናል።
የቡርኪና ፋሶ ጊዜያዊ ፕሬዝዳንት ሚሼል ካፋንዶ መፈንቅለ መንግሥት ባካሄዱ የክብር ዘቦቻቸው ከታሰሩ ልክ ከአንድ ሳምንት በኋላ ተለቀው ዛሬ ወደ ሥልጣን መመለሳቸውን አስታወቁ። ካፋንዶ በዛሬው ዕለት ሲናገሩ መንግሥት ተመልሷል፣ ከአሁኗ ደቂቃ ጀምሮ ሥልጣኑን እንደገና ተረክቤያለሁ ብለዋል። ዛሬ ቀደም ሲል የሴኔጋል፣ ቶጎ፣ ቤኒንና ናይጄሪያ መሪዎች በኡጋዱጉ የሸመገሉትን ድርድር ተከትሎ የክብር ዘብ አባላቱ ወደ ጦር ሰፈራቸው ለመመለስ ተስማምተዋል። የአውሮፓ ኅብረት መሪዎች ትላንት የአገር አስተዳደር ሚኒስትሮቹ 120 ሺህ ፍልሰተኞችን በ28ቱ አባል ሀገሮች ለማከፋፈል ከተስማሙ በኋላ በዛሬው ዕለት ደግሞ በብራሰልስ አስቸኳይ ስብሰባ ጠርተው በቀጣይ እርምጃዎች ላይ እየተነጋገሩ ነው። እቅዱ ሁከቱን ሽሽት አብዛኞቹን ከሶሪያና አፍጋኒስታን የሆኑ ስደተኞች በብዛት ያጨናነቋቸውን የምስራቅ አውሮፓ ጫፍ ሀገሮች ችግር ለማቅለል ነው ተብሏል። ሃንጋሪ፣ ስሎቫኪያና የቼክ ሪፑብሊክ ሀገሮች እቅዱን ቢቃወሙም በአብዛኞቹ የአገር አስተዳደር ሚኒስትሮች በመደገፉ ሊያልፍ ችሏል። በሌላ በኩል የፍልሰተኞች ቀውስ አውሮፓ ውስጥ በቀጠለበት በአሁኑ ወቅት የአህጉሪቱ መሪዎች የፍልሰቱን ብዛት ለመቀነስ ከድንበሮቻቸው ርቀው ማየት ጀምረዋል። የአውሮፓ ኅብረት ፕሬዚደንት ዶናልድ ታስክ ሲናገሩ አውሮፓ ከ2 ሚሊዮን በላይ ሶሪያውያን ስደተኞችን በማስተናገድ ላይ የሚገኙትን ቱርክና የቦልካን ሀገሮች መርዳት ያስፈልጋታል ብለዋል። ለሰዓቱ ያለን ዜና ይኸው ነው።
ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ 3-4 ሰዓት ድረስ ይቀጥላል። ቀደም ብለን ወደ አስተዋወቅ ነው በዘገባችንም ወደ አቀረብንበት የዕለቱ አብይ ርዕስ ነው የምንመለሰው። የዕለቱ አብይ ርዕስ በአሜሪካና ህዝቧ ተካቷል። አዘጋጅና አቅራቢ ሄኖክ ሰማእግዜር። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ በዩናይት ስቴትስ በሶስት ቀናት በሚቆየው ዝግጅታቸው የደመቀ አቀባበል እየተደረገላቸው ነው። የአቡኑን ጉዞ አስመልክቶ ዩናይት ስቴትስ የሚኖሩ አንዳንድ ኢትዮጵያውያን ታሪካዊ ጥያቄዎችን አንስተዋል። በጣሊያን ወረራ ወቅት በኢትዮጵያ ላይ ስለተፈጸመው የጦር ወንጀልም የተነሳ ጉዳይ መኖሩን ነው የተዘገበው። ታዲያ ይሄ ጉዳይ እንዴት ቫቲካንን ይመለከታል ማለታቸው አይቀርም። ዝርዝሩን ሄኖክ ሰማእግዜር ለአሜሪካና ህዝቧ እንዲህ አዘጋጅቶታል።
በአድዋ ጦርነት ድል የተመታው የኢጣሊያ ጦር ተሸንፎ ኢትዮጵያም ነጻነቷን አስጠብቃ መኖር ከጀመረች ከዘመናት በኋላ በ1928 ዓ ም የፋሽስቱ አስተዳደር ጦር ሰብቆ መጣ።
አይመጡም ስትሉና መጡ።
በአጼ ኃይለ ሥላሴና በወታደራዊ መሪዎቻቸው ፊት አውራሪነት የተሰማራው የኢትዮጵያ ጦር ታዲያ የፋሽስት ኢጣሊያን ጦር በወቅቱ ለመቋቋም አልተቻለውም። ጦርነቱን በፍጥነት ለማሸነፍ ኃይሉን አጠናክሮ የመጣው የኢጣሊያ ሰራዊት በወቅቱ በዓለም ዙሪያ የተከለከሉ የጦር መሳሪያዎችን በመጠቀም ሰላማዊ ሰዎችንም ጭምር ሳይቀር መግደሉን በስፋት መረጃዎች ይቀርቡበታል። ታዲያ ይሄ የኢትዮጵያና የፋሽስት ኢጣሊያ የጦር ታሪክ ከሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ጉብኝት ጋር ምን አገናኘው ማለታቸው አይቀርም። ግሎባል አላያንስ ፎር ጀስቲስ የሚባለውን ዓለም አቀፍ ትብብር የሚመሩ ኢትዮጵያዊ አቶ ኪዳኔ አለማየሁ በቅርቡ ለአቡነ ፍራንሲስና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደብዳቤ ጽፈዋል። ብፁዕ አባታችን ካሉ በኋላ ይፈቀደልኝና አንድ ጉዳይ ላስረዳዎት ሲሉ ጀመሩ ጽሑፋቸውን። አቶ ኪዳኔን እንደምትሰሙት መስመር ላይ ይዣቸዋለሁ። እንደምናመሹ አቶ ኪዳኔ?
ደህና፣ እግዚአብሔር ይመስገን። አቶ ሄኖክ እንደምን አለ?
ደህና። ዋሽንግተን ዲሲ ነው ያሉት፣ ዛሬ መንገድ ላይ እንዳሉ ነው የገለጹልን። ለአባ ፍራንሲስ ታዲያ አስቀድመን በጠቀስነው ታሪክ ተንተርሰው በጻፉት ደብዳቤ ያሳለፏቸው መልእክቶች አሉ። ምንድን ናቸው እነዚህ መልእክቶች?
አዎ፣ መቼም በእውነቱ የአቡነ ፍራንሲስ የአሁኑ መሪ ታላቅ መሪ ናቸው። በጎ ገራም ናቸው። በመደጋገም ይቅርታ የጠየቁ አባት ናቸው እና ለኢትዮጵያም ጉዳይ ጥሩ አጋጣሚ ነው በሚል ነው እንግዲህ። ዋናው ነገር ጣሊያኖች በኢትዮጵያ ላይ ያንን ሁሉ ግፍ እና የጦር ወንጀል ሲፈጽሙ 1 ሚሊዮን ሕዝብ በተጨፈጨፈበት ጊዜ በዚያን ጊዜ የነበሩት የቫቲካን መሪ ፖፕ ፍራንሲስ 11ኛ ነበሩ። እና እሳቸው ከነ ሙሶሊኒ ጋር ጅና ጓንት ሆነው ነው ያ ሁሉ ግፍ በሀገራችን ላይ የተፈጸመው። እና ፖፕ ፍራንሲስ እና ሙሶሊኒ ውል ተዋውለው ላተራን የተሰኘ ውል፣ ከዚያ በኋላ ደግሞ ቫቲካን በስተለችው እርምጃ እንዲያውም ለጃንሆይ በስደት እንግሊዝ አገር ነበሩ 1,000,000 ስተርሊንግ ፓውንድ ጉቦ ሁሉ በመስጠት ደረጃ የደረሱ። እሳቸው ደግሞ የጣሊያኑን ንጉስ የኢጣሊያ ንጉስ እና የኢትዮጵያ ንጉሰ ነገስት ብለው እስከ መባረክ ድረስ ብዙ የጊዜው የነበሩት የቫቲካን መሪዎች፣ ጳጳሶች እና ካርዲናሎች ሁሉ ወርቃቸውን ለኢትዮጵያ ወረራ ጦር ማበርከት የደረሱ፣ ሌላም ብዙ ብዙ ነገር። ቫቲካን አመራር ለፋሽስቶች በፈጸመው ድጋፍ ጦርነቱ ላይ ተባባሪ ስለነበሩ እስካሁን ድረስ የኢትዮጵያን ሕዝብ ይቅርታ ጠይቀው አያውቁም። በተቃራኒው ለምሳሌ አይሁዶችን ይቅርታ ጠይቀዋል። የአሁኑ ፖፕ ደግሞ ላቲን አሜሪካ በጉብኝት ሲሄዱ አሁን በቅርቡ ይቅርታ ጠይቀዋል። የአርመኖች በቱርኮች አማካኝነት በደረሰባቸውን ግፍ የጦር ወንጀል ጄኖሳይድ መሆኑን እውቅና ሰጥተዋል። ያ ሁሉ ሆኖ የኢትዮጵያ ላይ የደረሰውን ግፍ ግን እንደምንም እንዳልሆነ ችላ ማለታቸው፣ ሌላው ደግሞ በጣም አሳፋሪ የተንጸባረቀ ነገር በቅርቡ ለኢትዮጵያ ጨፍጫፊ ወይም ቡቸር ኦፍ ኢትዮጵያ ለተሰኘው ለሮዶልፍ ግራዚያኒ አንድ እንደ ጀግና አፊል የምትባል ኢጣሊያ ከተማ መታሰቢያ ሲሰራለት ለዛ ምረቃ ስነ ስርዓት የቫቲካን ተወካይም ተገኝተው እንደነበረ ቢቢሲ ጭምር የዘገበው ነገር ነው።
እንግዲህ በአፊሌ የተካሄደውን የሩዶልፎ ግራዚያኒ መታሰቢያን አስመልክቶ በዚህ በዋሽንግተን ዲሲ የሚኖሩ ኢትዮጵያውያንም በቫቲካን ኤምባሲ ፊት ለፊት ሰልፍ አካሄደው ነበር፣ ደብዳቤ አስገብተዋል። እንዲያው ቫቲካንና አባ ፍራንሲስ በዚህ ዙሪያ ላይ የሰጧችሁ መልስ አለ? ካለስ ምንድን ነው?
አዎ እንግዲህ በመደጋገም ነው ለሳቸው የጻፍነው፣ አንተም ጠቀስ እንዳደረግከው እስካሁን ድረስ በእውነቱ ዝምታ ነበር አብዛኛውን ጊዜ የመረጡት ስልት። ነገር ግን አሁን በቅርቡ ትንሽ የሚያበረታታ ፍንጭ አግኝተናል። ይኸውም አሁን በፊታችን ቅዳሜ መስከረም 15 ቀን ወይም በፈረንጅ አቆጣጠር ሰፕቴምበር 26 ሃዋርድ ዩኒቨርሲቲ የሚከናወን ዓለም አቀፍ ጉባኤ አለ። እዛ ጉባኤ ላይ ሁለት የቫቲካን በከፍተኛ ደረጃ በመርሆ ደረጃ የሚሳተፉ ሰዎች በተመልካችነት መድበዋል። እና አሁን ለመጀመሪያ ጊዜ ጉዳዩን ጠጋ ብለው ለመመልከት ፈቃደኛነት ሲያሳዩ ይሄ ነው። ከዚህ ሌላ በእውነት አንድ ሌላ መጥቀስ ያለብኝ የሚያበረታታ ነገር ያለው በቅርቡ ኢትዮጵያዊው አቡነ ብርሃነ ኢየሱስ ካርዲናል ተብለው በቫቲካን ተሾመዋል። በዛን ጊዜ እንኳን ደስ አለው ብለን ጽፈን የኢትዮጵያንም ጉዳይ አሳስበናቸው ነበር እና እሳቸው በጣም ገራሚ የሆነ ጉዳዩ በከፍተኛ ደረጃ እንዲታይ መሆኑን የሚደግፉ መሆናቸውን ደብዳቤ ጽፈውልናል እና ከነዚህ ከሁለቱ ጉዳዮች ሌላ እስካሁን ድረስ የተጨበጠ እንዲያው የሚያኮራራ ውጤት አላገኘንም እና በዚህ ምክንያት ትግላችን በሰፊው መቀጠል አለበት ማለት ነው።
እንግዲህ ግልጽ ደብዳቤ መጻፍ እንደዚሁም ደግሞ ከተቋማት ከሃይማኖትም ከመንግስትም ማስተዳደሮች ጋር መነጋገር የዲሞክራሲ መብትም ነውና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ደብዳቤ ጽፈዋል። ምን እንዲያደርጉ ነው ለፕሬዚዳንቱ ግልጽ ደብዳቤ የጻፉት?
አቡነ ፍራንሲስ እዚህ በሚመጡበት ጊዜ ከሚያገኟቸው ትልልቅ ሰዎች ውስጥ ፕሬዚደንት ኦባማ ናቸው እና ፕሬዚደንት ኦባማ ደግሞ አፍሪካዊ አሜሪካዊ ናቸው እና ይሄ ጉዳይ እሳቸውንም ሊያንገበግባቸው ሊመለከታቸው ይገባል። ለማንኛውም የሰማያዊ መብት የፍትህ ጉዳይ ስለሆነ አንድ እርምጃ መውሰድ ይችላሉ በሚል ነው ደብዳቤውን ስንጽፍ ለእሳቸው ብቻ አይደለም የላክ ነው፣ ለሴኔት መሪው እንዲሁም ደግሞ ለሀውስ ኦፍ ሬፕሬዘንታቲቭስ ብቻ በአጠቃላይ ለኮንግሬስ የአሜሪካ ኮንግሬስ ለሁለቱ ዋና ዋና መሪዎች ሁሉ ግልባጭ አድርገን ነው የላክ ነው እና እንግዲህ አላማችን ይህን ጉዳይ ፕሬዚደንት ኦባማ ጠቆም አድርገው ይሄ የቀረ ነገር አለ፣ ሌላው ሁሉ ቅርታ ተጠይቋል፣ አፍሪካውያን ላይ የደረሰው ግፍ ግን እስካሁን ድረስ ቫቲካን ምንም ብዬም አላለችም፣ እንዲያውም በተቃራኒው አንዳንድ የሚያስከፋ የሚያስቆጭ ነገር እየተከናወነ ነው ያለው ምን ያስተዋሉ ብለው እንዲጠይቋቸው ነው አላማችን። እንግዲህ እግዚአብሔር በፈቀደ አቅማችን ውስን ነው፣ ግን የምንጮኸው 1 ሚሊዮን ህዝብ ተገደለበት ያ ደም እየጮኸ ነው እና ያለ ያን ነው የምናስተጋባው።
በጣም ነው የምናመሰግነው። እንግዲህ በዝርዝር እርሶም አስረድተውታል። በቀጥታ በወታደር ለወታደር በጥይት ተኩስ ሳይሆን ግን ባልተፈቀዱ መሳሪያዎች ሰላማዊ ሰዎችንም እንደዚሁም ደግሞ ህዝቡን በአጠቃላይ ፈጅተዋል በሚል ነው የኢጣሊያ ጦር በኢትዮጵያ ባካሄደው ዘመቻ ቫቲካን እውቅና ሰጥታለች በሚል ሀሳባችሁን እያቀረባችሁ ያላችሁት። ግሎባል አሊያንስ ፎር ጀስቲስ የሚባለውን ድርጅት የሚመሩት አቶ ኪዳኔ አለማየሁ ናቸው ዝርዝሩን መረጃ የሰጡን። አመሰግናለሁ አቶ ኪዳኔ።
በጣም እኔም አመሰግናለሁኝ። የዚህ የነሳኸው ነጥብ አንደኛው እርግጥ ልተኮርበት የሚገባው ጣሊያኖች እኮ ፋሽስቶች ኢትዮጵያን ሊያሸንፉ የቻሉት በመርዝ ጭስ በዚያን ጊዜ እንኳን በዓለም አቀፍ ሕግ በማይፈቀደው በመርዝ ጭስ በመጠቀማቸው ነው እንጂ አለበለዚያ በእውነቱ የአድዋው ድል ይደገም ነበረ እና ቢሆንም ግን ለዛ ሁሉ ግፍ እስካሁን ድረስ ሀገራችን የሚገባትን ፍትህ ስላላገኘች በበኩላችን ለዜግነታችን የምንኩራራ ሁሉ ለዛ መታገል እንዳለብን የታወቀ ነው እና ቪኦኤን ከልብ አመሰግናለሁ ለዚህ ጉዳይ ትኩረት በመስጠታቸው አመሰግናለሁ።
እኛም እንግዳችንንና ሄኖክን እናመሰግናለን። አድማጮች፣ አሁን ወደ ሁለተኛው ቅንብር እንውሰዳችሁ። ሳምንታዊው ዲሞክራሲ በተግባር ነው ተከታዩ። የኢትዮጵያ የስደት መንግሥት አደራጅ ኮሚቴ በሚል ስም የተሰባሰቡ ኢትዮጵያውያን በቅርቡ አንድ የስልክ ጋዜጣዊ መግለጫ አዘጋጅተው ነበር። የመግለጫቸው ዓላማ የስደት መንግሥት ምስረታ ሂደትና ተያያዥ ባሏቸው ጉዳዮች ላይ ማብራሪያ መስጠት መሆኑን አሳውቀው ራዲዮ ጣቢያችንን በጋበዙት መሠረት ሰለሞን አባተ በውይይቱ ላይ ተገኝቶ ነበር። የሚከተለውን ለዛሬ ፕሮግራም አዘጋጅቷል።
ጋዜጣዊ ጉባኤው የተጠራው ባለፈው መስከረም 1 2008 ዓ.ም ነበር። የዚህ የስልክ ጉባኤ አደራጆች ቀደም ሲል ባሰራጯቸው ጽሑፎች የኢትዮጵያ የስደት መንግሥት ምስረታ አስተባባሪ አባል ተቋማትና ድርጅቶች መካከል በዋነኛነት የሚጠቀሱት ድርጅቶች የኢትዮጵያ ብሔራዊ የሽግግር ምክር ቤትና የኢትዮጵያ ወጣቶች ብሔራዊ ንቅናቄ ነሐሴ 15 2007 ዓ.ም የስደት መንግሥቱን የመመስረት ሂደት መጀመራቸውን ይፋ አድርገዋል ይላል። በመግለጫቸው የኢትዮጵያ የስደት መንግሥት የመጨረሻ ግብ ኢትዮጵያ ውስጥ የተረጋጋና ወደ ዘለቄታዊ ሰላም የሚያመራ ዲሞክራሲያዊ ሽግግር መሆኑን ማረጋገጥ ነው ብለዋል አደራጆቹ። በዚህ የስልክ ጋዜጣዊ መግለጫ ላይ ብዙ ሰው አውስትራሊያ፣ ቤልጅየም፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ ጀርመን፣ እስራኤል፣ ጣሊያን፣ ኬንያ፣ ሆላንድ፣ ኖርዌይ፣ ደቡብ አፍሪካ፣ ስዊድን፣ ስዊትዘርላንድ፣ እንግሊዝና ዩናይትድ ስቴትስ ላይ መጋበዙንና መሳተፉንም አዘጋጆቹ ገልጸዋል። ጋዜጠኞችም ተገኝተዋል፣ ጥያቄዎችንም አንስተዋል። ለአራት ሰዓት ያህል የፈጀ የስልክ ጋዜጣዊ መግለጫና ውይይት ነው የተካሄደው። ማብራሪያና መልስ የሰጡት የኢትዮጵያ የሽግግር ምክር ቤት የሚባለው ድርጅት ሊቀመንበር ለንደን የሚኖሩት አቶ ስለሺ ጥላሁንና የኢትዮጵያ ወጣቶች ብሔራዊ ንቅናቄና የአደራጅ ኮሚቴው የሕዝብ ግንኙነት ኃላፊ መሆናቸው የተገለጸው አቶ ስዩም ወርቅነህ ናቸው። ስለ መሪዎቹ ማንነት በሌላ አጋጣሚ እናስተዋውቃችሁ። በዚህ የመጀመሪያ ክፍል ላይ ግን መሪዎቹ የስደት መንግሥት ምንድን ነው? ምን ማለታችሁ ነው? ለምንስ አስፈለገ? የሚሉ ጥያቄዎች ቢኖሯችሁ በሚል የሰጧቸውን ማብራሪያዎች ጥቂት እናነሳሳ። በቅድሚያ መስመሩን እንዲይዙ የተጋበዙት የሕዝብ ግንኙነት ኃላፊው አቶ ስለሺ ጥላሁን ነበሩ።
ሁላችሁም እንኳን ደህና መጣችሁ። የኢትዮጵያ ብሔራዊ ሽግግር ምክር ቤት በኢትዮጵያ ያለው ስርዓት በአጭሩ ዝርዝሩ ሳንገባ ሳውዝ አፍሪካ ከነበረው ኤትኒክን መሰረት ያደረገ የአፓርታይድ አገዛዝ ነው ብሎ ያምናል። ይህ የአፓርታይድ አገዛዝ መወገድ አለበት ወይም በሂደት መገደድ አለበት ብሎ ያምናል። ሁለተኛው ነገር ደግሞ የኢትዮጵያን የሀገሪቷን ተጨባጭ ሁኔታ ያለፉትን ዘመናት ታሪካችንን የሌሎች አገሮች ጥቅምና ፍላጎትን ከግንዛቤ ስንጨብጥ አሁን ያለውን የተመሰቃቀለ ሁኔታ ስናይ አደጋ አለ ብለን እናምናለን። ስለዚህ ኢትዮጵያ ከሁሉ በፊት ወደ ሽግግር ማምራት አለባት። ያ ሽግግር ሁሉን አቀፍ ህዝባዊ ሽግግር መንግስት መሆን አለበት። ያ በሚሆንበት ጊዜ ዘላቂ የሆነ እውነተኛ የዲሞክራሲያዊ ስርዓት እንዲመሰረት ያደርጋል ማለት ነው። ቁልፉ ነገር እንግዲህ ስርዓቱ መወገድ ወይም መገደድ አለበት። ይሄ ሂደት ምንድን ነው ሊያመጣ የሚችለው የሚለውን ነገር ከግንዛቤ የአንድ ሳንቲም ገጽታዎች ናቸው እንላቸው። ስርዓቱን ማስወገድና መተካት የሚነጣጠሉ ነገሮች አይደሉም። ከዛ አንጻር ደግሞ በሁሉ አቀፍ ህዝባዊ ሽግግር መንግስት መተካት አለበት ብለን እናምናለን። እና ወደ እውነተኛ ዲሞክራሲ ስርዓት ልናመራ የምንችለው የዘመናት ታሪካችን ወደኋላ አስቀምጠን ለአንዴና ለመጨረሻ ዘላቂ የሆነ የዲሞክራሲ ስርዓት ልንገነባ የምንችለው በዚህ ሂደቶች ውስጥ ካለፍን ነው። እና እነኚህ ሂደቶች ለነገ የሚቀመጡ ሳይሆኑ እነኚህ ሂደቶች ላይ የጋራ ስምምነት ላይ ደርሰን የኢትዮጵያ ኃይሎች የተፈለገውን ስልት የትግል ስልት ሊያደርጉ ይችላሉ። የትግል ስልት ሌክዠሪ ነው። ሊያጣላንም ሊያለያየንም አይችልም። ግን ሰላማዊ ትግሉም እንበለው ትጥቅ ትግሉም ህዝባዊ እምቢተኝነቱም መናበብ መቀናጀት ይችላል። ይሄ ባልሆነበት ሁኔታ በልዩነታችን በዚህ በአፓርታይድ ስርዓት እየተገዛን እንቀጥላለን ማለት ነው። ከዚህ ጭብጥ በመነሳት ሽግግር ምክር ቤቱ ከተቋቋመበት ጊዜ ጀምሮ በጣም መጠነ ሰፊ የሆኑ ትላልቅ የምክክር ጉባኤዎች አዘጋጅቷል። ሲመሰረትም በምክክር ነው የተመሰረተው። በራሳችን እንቅስቃሴ በራሳችን ወጪ የተለያዩ አዳራሾችን በመከራየት የተለያዩ ድርጅቶችን በመጋበዝ ስርዓቱን በማስወገድና በመተካት ደረጃ ያላቸውን የአማራጭ ሀሳብ እንዲያቀርቡ ሞግተናል፣ ኢንጌጅ አድርገናል።
አቶ ስለሺ ጥላሁን ድርጅታቸው ሌሎችን ለማሰባሰብ አድርጊያቸዋለሁ የሚላቸውን ተከታታይ ጥረቶች ተናግረዋል። በአመራር ደረጃ ግን የወጣቶች የወሳኝነት ሚና ሊሰፋ ይገባል ባይ ናቸው።
ሽግግር ምክር ቤቱ ወጣቱ ኢምፓወር መሆን አለበት። ያለፉት ስልጣኑን የተቆጣጠሩትም ተቃዋሚዎችንም ስንመለከት ከኢህአፓ ጊዜ ጀምሮ ወጣቱ ነበር ትልቅ እንቅስቃሴ የሚያደርገው እና አሁን በመሪነት መንቀሳቀስ አለባቸው በሚል በጣም በቅርርብ የኢትዮጵያ ወጣቶች ብሔራዊ ንቅናቄ እና የኢትዮጵያ ብሔራዊ ሽግግር ምክር ቤት እጅና ጓንት ሆኖ እየሰራ ነው።
ለመሆኑ የስደት መንግስት ምንድን ነው? ለምንስ ያስፈልጋል? አቶ ስለሺ ይቀጥላሉ።
ለህዝብ ይፋ ያደረግነው ይህን ሂደት ስንጀምር ስርዓቱን በማስወገድና በመተካት ደረጃ የአማራጭ ኃይል በጣም አስፈላጊ እንደሆነ የአማራጭ ኃይል ስንል ለኢትዮጵያ ህዝብ ብሎም ለዓለም አቀፍ ህብረተሰቡ አማራጭ የሚሆን ኃይል፣ ያ የአማራጭ ኃይል እስከዛ ድረስ ያልተሞከረው የስደት መንግስት ነው የሚል ኢንፋክት ይሄ ሀሳብ እንደው መከናወን ያለበት ዘግይቷል። በቅንጅት ጊዜ ያ ጅማሮ ተጀምሮ ቢሆን ኖሮ ምናልባት በአሁኑ ሰዓት አንድ ጭብጥ ላይ መድረስ እንችል ነበር።
ብዙዎቹ አደረጃጀቶች አልሰሩም ብለዋል በዚህ ውይይት ላይ። ለመሆኑ አልሰሩም ያላችኋቸው አደረጃጀቶች አለመስራታቸውን እንዴት አወቃችሁ? ያደረጋችኋቸው ጥልቀት ያላቸው ምርምሮችና ጥናቶች አሉ? እናንተ ከነበሩት ውህደት፣ ጥምረት፣ ቅንጅት፣ ህብረት ወዘተረፈ በምን ትለያላችሁ? ወይስ ሌላው እነርሱን መሰል ድርጅት ናችሁ? የገንዘብ ምንጫችሁስ ምንድን ነው? ደግሞስ ኢትዮጵያ ውስጥ በሰላማዊም ሰላማዊ ባልሆነም መንገድ እየታገለ መስዋዕትነት እየከፈለ ነው ያላችሁት ሰው እያለ እናንተ አውሮፓና አሜሪካ ላይ ሆናችሁ የስደት መንግሥት እንመሠረታለን ስትሉ እኛ በከፈልነው መስዋዕትነት ሥልጣን ሊይዙ ነው ብትባሉ ምን ትላላችሁ? ዕውቅናስ እንደምንና ከማን በምን መስመር ታገኛላችሁ? ብዙ ብዙ ጥያቄዎች ተነስተዋል ከተሳታፊ ጋዜጠኞች። አቶ ስለሽና አቶ ስዩም መልሶቻቸውን እና ማብራሪያዎቻቸውን ቀጥለዋል። በሌላ ዝግጅት እንመለሳለን።
ሰለሞን አባተን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ትናንት ሰኞ እንደ አውሮፓ አቆጣጠር መስከረም 21 ዓለም አቀፍ የነጻነት ቀን ስናከብር ከመላው ዓለም ወደ 60 ሚሊዮን ሕዝብ ከቤት ንብረቱ መፈናቀሉን እንገነዘባለን። ከነዚህ መካከል 19 ተኩል ሚሊዮኑ ስደተኞች ናቸው። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ባወጣው ግምት መሠረት በግጭቶችና በመሳደድ ምክንያት ባለፈው ዓመት ብቻ በየቀኑ ከ42000 በላይ ህዝብ ቤት ንብረቱን ጥሎ ተሰዷል። ከነዚህ ውስጥ ግማሹ ህፃናት ናቸው። አንዳንዶቹ እዚያው አገራቸው ውስጥ ተፈናቃዮች ሆነዋል። ሌሎች ደግሞ ወደ ዓለም አቀፍ ድንበሮች በመሸሽ ህይወታቸውን ለማትረፍ ተገደዋል። እናም በተደጋጋሚ እንደሚታየው ስደተኞች በመርከብ፣ በባቡር፣ በጀልባ፣ በእግራቸውም ጭምር ረጅም ጉዞ በመሄድ ውጭ አገር ደርሰው በሰላም ለመኖር ተስፋ ያደርጋሉ። የማይደፈር ጉዞ በመሄድም ህይወታቸውን ለአደጋ እስከመዳረግ ይደርሳሉ። ከቤት ንብረት የመሰደዱ ሁኔታ ከሁሉም የህይወት አቅጣጫ የሚመጣ ነው። ቤተሰብ ይሁን፣ ብቻውን ነዋሪ ይሁን፣ ሃይማኖታዊ ይሁን፣ የጎሳ ችግር ያለበት ይሁን፣ የፖለቲካ ልዩነት ያለው ይሁን፣ ብቻ በማንኛውም የህይወት ዘርፍ ያለ ይሁን የስደት ሰለባ ሊሆን ይችላል። ግን ሁሉም አንድ የሚሆኑበት ወይም የሚመሳሰሉበት ነገር አላቸው። ሁሉም የሚሸሹት አንድ ነገር አለ ማለት ነው። የሶሪያውን ግጭትና የእርስ በርስ ጦርነት ሽሽት የሚሰደዱ 12 ሚሊዮን ህዝብ አለ። ከነዚህ መካከል 4 ሚሊዮኑ ከአገራቸው ውጭ ነው ያሉት። 2.4 ሚሊዮን የዩክራይን ህዝብ በአገሪቱ ምስራቃዊ ክፍል ባለው ጦርነት የተነሳ ለስደት ተዳርጓል። ከነዚህ መካከል 867 ሺህ የሚሆኑት ወደ ሌሎች አገሮች ተሰደዋል። ኢራቅ ውስጥ ከዳኤሽ ጋር ባለው ግጭት የተነሳ 3.2 ሚሊዮን ኢራቃውያን ተፈናቃዮች ሆነዋል። ከነዚህ ውስጥ 500 ሺህ የሚሆኑት ከሊቢያ፣ 1.4 ሚሊዮኑ ደግሞ ከየመን ናቸው። ድግግሞሹ ቀጥሎ 200 ሺህ ብሩንዲያውያን፣ 800 ሺህ ማዕከላዊ አፍሪካውያን፣ 2.2 ሚሊዮን ደቡብ ሱዳናውያን፣ 2.6 ሚሊዮን አፍጋኒስታውያን ተፈናቅለዋል። በዓለም አቀፍ ደረጃ ከ122 ሰዎች መካከል አንዱ በአመጽ ምክንያት ተፈናቃይ ይሆናል። ያ ሰው ዛሬ ስደተኛ ወይም የውስጥ ተፈናቃይ አሊያም ከለላ ፈላጊ ሆኗል። ይሄ የአንድ አገር የህዝብ ብዛት ቢሆን አለ UNHCR የዓለማችን ትልቁ 24ኛው በሆነ ነበር። ዓለም አቀፍ የነጻነትን ቀን ስናከብር የዓለማችን 60 ሚሊዮን ስደተኞች፣ የውስጥ ተፈናቃዮች፣ ከለላ ፈላጊዎችና የእርስ በርስ ጦርነት ሰለባዎች ቁጥር አገሮቻቸው ውስጥ ሰላም ሰፍኖ እስከሚመለሱ ድረስ እየጨመረ መሄዱ የማይቀር ነው። በግጭት ውስጥ ላሉ ወገኖች ሁሉ የምናቀርበው ጥሪ ጦር መሳሪያዎቻቸውን እንዲያስቀምጡ፣ ግድያና ውድመትን እንዲያቆሙ ነው። ለግጭቶቻችሁ ፖለቲካዊ መፍትሄ በመሻት ዘላቂ ሰላም አምጡ እንላለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የፕሮግራም ማሳሰቢያ።
የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ኤርትራ ውስጥ በአራት ተቃዋሚ ድርጅቶች የተመሠረተውን አገር አድን ንቅናቄ ትተው ወደ ኢትዮጵያ መመለስ አልፎም ከኢትዮጵያ መንግሥት ጸጥታ ኃይሎች ጋር ይሠሩ እንደነበር መግለጽ፣ በተቃዋሚ ኃይሎች እንቅስቃሴ ላይ እንዲሁም በቋፍ ባለው የኤርትራና የኢትዮጵያ ሁኔታ ላይ ምን እንደምታ ይኖረዋል?
በአጠቃላይ ለአካባቢው ሰላምስ ምን ስጋት ይደቀን ይሆን? መፍትሄውስ ምንድን ነው? በሚሉት ዙሪያ ለሚቀርቡ ጥያቄዎች መልስ እንዲሰጡን የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል የሆኑትን አቶ ነአምን ዘለቀን ጋብዘናል።
የኢትዮጵያ መንግሥት ባለሥልጣናትን በውይይቱ እንዲካፈሉ ጥረት እያደረግን ነው። እንዳገኘን እናሳውቃችኋለን። ጥያቄዎቻችሁን አስቀድማችሁ በስልክ ቁጥር 202-205-9942 ወይም ሆን አት ቪኦኤ ኒውስ ዶት ኮም በሚለው አድራሻችን እንዲሁም በፌስቡክ አድራሻችን ላኩልን። ፕሮግራሙ የፊታችን ቅዳሜ ነው የሚቀርበው።
አሁን ለጥያቄው መልስ ላይ የምትሳተፉ አድማጮች ከዚህ ሰዓት ጀምራችሁ እስከ ሐሙስ ባለው ጊዜ ጥያቄዎቻችሁን ላኩልን። በኢሜይልም በስልክም ተሳተፉ። አሁን ወደ እናንተ አድማጮች ወደ ደረሱን አስተያየቶች ነው የምንሻገረው። በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ 4 ሰዓት ይቀጥላል። በነጻዊ ስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቷችሁ ለሰዓቱ ጥቂቱን እንስማ።
እንደምን አላችሁ ቢዎች? ከኢትዮጵያ በአጋጣሚ ሲመጥቼ እንደ አንድ ጥያቄ ጠይቃችሁ ብዬ ነው። ይኸው ምንድን ነው? ኢትዮጵያ ውስጥ ክሮኒክ የሆነ በሽታ አለ። ይሄው ምንድነው? በንብረት ላይ ማዘዝ አለመቻል ነው። ለምሳሌ አንድ ሰው ቤት ተከራይቶ ከአንድ ቦታ ወደ አንድ ቦታ ቢሄድ እቃውን ለማራገፍ መብት የለው። በሰፈር የተራጀን የሚሉ እንደ ውንብድና ስራ ማለት ነው። ላው ላይ ሰፈር እንዲያል ገንዘብ ካልሰጣችሁ አናወርድም። መንግስት አደራጅቶናል። መንግስት አደራጃችሁ ለመዝረፍ ነው ወይንስ ምንድነው? ተብሎች ጠየቁ። አደራጅቶናል አደራጅቶናል። ፖሊስ ቢጠራም ፖሊሱን እንዳውም ተደራጅተዋል ብሎ ነው የሚሄደው። የፖሊስ ነገር አይወራም መቼም። የትራፊክ ፖሊስ የፖሊሱ በሙስና መዘፈቅ ህዝቡን እንዴት አድርገው እንደሚወጠቡት ልነግራችሁ አልችልም። እና በዚህ አይነት ሁኔታ በፍጹም እንዳው በንብረት ላይ ማዘዝ የማይቻል ነገር ነው። ላፍቶ ላይ የሆነው ምንድን ነው? እባካችሁ ረዱልኝ ብላቸው ሰውየው አልወርድም አሉ። አረ እባካችሁ ስለ እግዚአብሔር በህግ አምላክ ሚልም አልሆነ እንግዲህ እምቢ ካላችሁ ብሎ መሳሪያውን አውጥቶ ራሱ እርምጃ መውሰዱ ይታወቃል። አሁን እና እባካችሁ እዚህ የምችሉ ከሆነ የከተማው ከንቲባ ነው ወይንስ ፖሊስ ነው ይህን ነገር እንደው ሊያስወግድና ሰው በንብረቱ ማዘዝ የሚችልበት ሁኔታ እንፈጠረው እባካችሁ ጠይቁልን። እናንተ የመፍትሄ አባቶች ናችሁና አመሰግናለሁኝ። አለማየሁ እባላለሁ። በአጋጣሚ የአሜሪካ መጥቼ ነው።
እሺ፣ አመሰግናለሁኝ። የአሜሪካ ድምፅ ራዲዮ አዘጋጆች በሙሉ የደወልኩት አንድ አስተያየት ለመስጠት ነው። እሱም ኢህአዴግ ባለስልጣናት ብዙ ጊዜ ስለ ዲሞክራሲ ሲጠየቁ ሀገራችን ሰላም መሆኗ ራሱ አንድ ትልቅ ነገር ነው ይላሉ። ኢትዮጵያ ውስጥ እንግዲህ ከተማዎች፣ ትላልቅ ከተማዎች የሚጠበቁት በልዩ ኃይል በሚባል አንድ ወታደር ከዘጠና ጥይት እስከ 150 ጥይት ተሸክሞ የሚንቀሳቀስበት ሀገር ነው ትላልቁ ከተማ። እኔ እንግዲህ ከሶስት ወር በፊት እዛ ኢትዮጵያ ነበርኩኝ። ሁሉንም ተዘዋውሬ አይቻለሁኝ። በሌላው ሀገር በጅቡቲም በሳውዲ አረቢያም አሁን እንደተመለከትኩት በከፍተኛ በከባድ የታጠቀ ኃይል ከተማ ውስጥ የለም። ኢትዮጵያ ሰላም ከሆነ ያ ሁሉ ትጥቅና ጉራ ለምን አስፈለገ? አመሰግናለሁ። ሰይድ ይባላለሁ ከሳውዲ።
ጤና ያስጥልኝ ቪዲዮዎች፣ እንደምናችሁ። በሰጠገባ ፕሮግራማችሁ ከመቀሌ አቶ ማህሪን፣ ከዋሽንግተን ዲሲ ደግሞ አቶ ፈቃደ ሸዋቀናን አቅርባችሁ የከራከራችሁት ጥሩ ነው። እጅግ ይበል ይደግ የሚያሰኝ ነው። ግን ለአቶ ማህሪ መጠየቅ የምፈልገው ነገር እንደ አድማጭም እንደ አንድ ኢትዮጵያዊም መጀመሪያ ስለ ዲሞክራሲ ነው ማውራት ያለ ማለት መጀመሪያ ስለ ልማት ነው ማውራት ያለበት ወይስ የእያንዳንዱ ሰው መብት ሲጠበቅ አይደለም እንዲህ ወደ ልማት ሄደው? እኔ ግራ የሚገባኝ የተለያዩ የመንግስት ደጋፊዎች ተነስተው ጥሩ ጥሩ ቋንቋዎችን ይናገራሉ፣ ግን ግብአቱ ላይ የሉበትም። እና መጀመሪያ የሰው ልጅ መብቱ ሲከበር አይደለም ወይ ወደ ልማት የሚሄደው? መጀመሪያ የሰው ልጅ በአገሩ ተከብሮ ሲኖር አይደለም ወይ ልማት የሚመጣው? ይሄ ቦታ አይደለም ከዚህ ውጣ እየተባለ እየተፈናቀለ እንዴት አይነት ልማት ነው የሚሆነው? ኢትዮጵያዊ ሆኖ ቦታ አይደለም እየተባለ እየተባረረ እንዴት አይነት ልማት ነው?
አስተያየቶቻችሁን ያደረሳችሁና አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። በኢሜይልም ሆነ በስልክ የምታደርሱን አስተያየቶቻችሁን እናስተናግዳለን። አሁን እዚህ ግድም ጥቂት ደቂቃዎች አሉን። በሙዚቃ ፋታ እንወስዳለን። ብዙአየሁ ደምሴ ነው የሚጫወትልን።
Let's get it again.
የፕሮግራም ማሳሰቢያ ደግሞ እናስታውሳችሁ።
የትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ኤርትራ ውስጥ በአራት ተቃዋሚ ድርጅቶች የተመሰረተውን አገር አድን ንቅናቄ ትተው ወደ ኢትዮጵያ መመለስ አልፎም ከኢትዮጵያ መንግስት ጸጥታ ኃይሎች ጋር ይሰሩ እንደነበር መግለጽ በተቃዋሚ ኃይሎች እንቅስቃሴ ላይ እንዲሁም በቋፍ ባለው ኤርትራና የኢትዮጵያ ሁኔታ ላይ ምን እንደምታ ይኖረዋል?
በአጠቃላይ ለአካባቢው ሰላም ምን ስጋት ይደቅናል? መፍትሄውስ ምንድን ነው? በሚሉት ዙሪያ ለሚቀርቡ ጥያቄዎች መልስ እንዲሰጡ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል አቶ ነአምን ዘለቀን ጋብዘናል።
የኢትዮጵያ መንግስት ባለስልጣናትን በውይይቱ እንዲካፈሉ ጥረት እያደረግን ነው፣ እንዳገኘን እናሳውቃችኋለን። ጥያቄዎቻችሁን አስቀድማችሁ በስልክ ቁጥር 202-205-9942 ወይም ሆን አት ቪኦኤ ኒውስ ዶት ኮም በሚለው አድራሻችን እንዲሁም በፌስቡክ አድራሻችን ላኩልን። የፕሮግራሙ የፊታችን ቅዳሜ ይሆናል የሚቀርበው። አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰምተን ይሆናል የምንሰናበተው። የቡርኪና ፋሶ ጊዜያዊ ፕሬዚደንት ሚሼል ካፋንዶ መፈንቅለ መንግሥት ባካሄዱ የክብር ዘቦቻቸው ከታሰሩ ልክ ከአንድ ሳምንት በኋላ ተለቀው ዛሬ ወደ ሥልጣን መመለሳቸውን አስታውቀዋል። ካፋንዶ በዛሬው ዕለት ሲናገሩ መንግሥት ተመልሷል፣ ከአሁኗ ደቂቃ ጀምሮ ሥልጣኑን እንደገና ተረክቤያለሁ ብለዋል። ዛሬ ቀደም ሲል የሴኔጋል፣ የቶጎ፣ የቤኒን፣ የናይጄሪያ መሪዎች በኡጋዱጉ የሸመገሉትን ድርድር ተከትሎ የክብር ዘብ አባላቱ ወደ ጦር ሰፈራቸው ለመመለስ ተስማምተዋል። የመፈንቅለ መንግስቱ መሪዎች በመቃወም ወደ ዋና ከተማዋ የገቡት የመንግስቱ ወታደሮችም ከመዲናዋ 50 ኪሎ ሜትር ርቀው ለመጠበቅ ተስማምተዋል። የአውሮፓ ህብረት መሪዎች ትላንት የአገር አስተዳደር ሚኒስትሮቹ 120 ሺህ ፍልሰተኞችን በ28ቱ አባል ሀገሮች ለማከፋፈል ከተስማሙ በኋላ በዛሬ ዕለት ደግሞ በብራሰልስ አስቸኳይ ስብሰባ ጠርተው በቀጣይ እርምጃዎች ላይ እየተነጋገሩ ነው። እቅዱ ሁከቱን ሽሽት አብዛኞቹን ከሶሪያና አፍጋኒስታን የሆኑ ስደተኞች በብዛት ያጨናንቋቸውን የምስራቅ አውሮፓ ጫፍ አገሮች ችግር ለማቅለል ነው ተብሏል። በሌላ ዜና የፍልሰተኞች ቀውስ አውሮፓ ውስጥ በቀጠለበት በአሁኑ ወቅት የአህጉሪቱ መሪዎች የፍልሰቱን ብዛት ለመቀነስ ከድንበሮቻቸው ርቀው ማየት ጀምረዋል። የአውሮፓ ህብረት ፕሬዚደንት ዶናልድ ተስክ ሲናገሩ አውሮፓ ከ2 ሚሊዮን በላይ ሶሪያውያን ስደተኞችን በማስተናገድ ላይ የሚገኙትን ቱርክና የባልካን ሀገሮች መርዳት ያስፈልጋታል ብለዋል። የቻይናው ፕሬዚደንት ቹ ዬንፒንግ በዩናይትድ ስቴትስ የአንድ ሳምንት ጉብኝታቸውን ሲጀምሩ አውዳሚ ሲሉ የጠሩትን ሁከት ለማስወገድ ይረዳ ዘንድ ከዋሽንግተን ጋር የተሻለ ግንኙነት እንዲፈጠር ጥሪ አቅርበዋል። የቻይናው መሪ ይህን አስተያየት ትላንት ለሲያትል የንግድ መሪዎች የሰጡት በከፍተኛ ደረጃ የተጠበቀውን የፖሊሲ ንግግር ባሰሙበት ወቅት ነው። በያዝነው ሳምንት መጨረሻ ጉብኝታቸውን በዋይት ሀውስ ቤተ መንግስት ያጠቃልላሉ። ዜናዎቹ እነዚሁ ብቻ ናቸው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌ ከአቀናበሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ከርትስ ባይንም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ 1 ሰዓት ላይ በልዩ ፕሮግራም፣ 3 ሰዓት ላይ በመደበኛው ፕሮግራማችን እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። The voice of